ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል ሁለት ዝግጅታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ሕዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ልክ እንዳሁኑ ከውስጡ የወጡ ተምቾች ለጠላት አዝረው አስጠቁት እንጂ ከድል አፋፍ ደርሶ ነበር። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍረካ ክፍል 18 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
Is that for me? አያነች አምላኩ ፈጣሪው ፈረንጂ ታሪክ ሆነና ታዛሪ ፈራጂ የወንዝህ ልጅ ሆኖ ያገርህ ተበቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ ጾመ ድጓ ማን ነው ድጓሳ ማን ነው አባትየው ማን ነው ልጅየው ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል? እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን? ሰረገላ ብርሃን የሚባል ሰው ነበር የጎጃም ምድር ጉድ የሀበሻ ታም አያነች አምላኩ አልሰማህም እንዴ ያገር ሀርበኛ ዘምቶ ከውጋዴ ሲወጣው መሞቱን ታንኩን በጎራዴ እሰት ይህ አይደለም አለመሰልጠን ወይ በድንቁርና ህይወት ማባከን እንደ መሰከረ ያ ተወድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ አያነች አምላኩ ተረታሃል አምሳ የጣልከው የተውከው ሆኗል መቶት አምሳ አንታ የጣልከውን ያገርህን ዜማ የህዝብህን ቋንቋ የዘርህን ግርማ ያገርህን ጨዋታ ጭፈራ ዘፈን ያገርህን ልማድ መልካም መልካሙን አያነች አምላኩ ምልህ ተፈጠም አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ውርደት ሰውነትን አትካድ ህዝብህን አትክዳ አንት ለዘሩ ባዳ ለሀገሩ እንግዳ ተፈጸመ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሃበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆቨሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 18 እዚህ እንደምትተረድ ከብት ታጉረን መጠበቅ አንችልምና አሁንም ድምጼን ከፍ አድርጌ ወደፊት አልኩና ወደፊት መሮጥ ጀመርኩ። እትለኞች ነበር ያችን ደም የጠገበች አሽዋማ ሜዳ ተሻገርናት። ከዚያ በኋላ ያ የታጎረው ህዝብ ይከተለን ጀመር። ጣሊያን አውሮፕላኖች ይችኑ ብቸኛ የማምለጫ መንገዳችንን አገኙት መሰለኝ። የዞሩ መንገድ ይዘጉብን ሲጣጣሩ ጀምበር መጥለቅ ጀመረች። በዚህ መልኩ እኛ ስንሸሽ ደጃዝማች መሸሻ የራስ ጋሳን ጦር የቀኝ ክንፍ በታላቅ ጀግንነት ሲከላከል፣ የግራውን ክንፍ ሽፍቶችና ባንዳዎች አሰፍስፈው ሊወጉት የሚጠብቁትን ያፒቹ ጦር እየተከላከለ ጦሩ መስመር ይዞ ከተከበበበት የብረት አጥር ሰብሮ ወጣ። የደጃዝማች መሸሻ ጦር ጣሊያኖችን ወጥሮ ቢይዝም ቁጥሩ አነስተኛ ስለነበር ከኛ መሃል ጥቂት ወታደሮች ጎበዝ ደጃዝማች መሸሻን እንርዳው ብለው ከጦር ሜዳ ሾልከው እንደገና ወደ ጦር ሜዳ ሲሮጡ ወዲያው በመቶዎች የሚቆጠሩ ህይወታቸውን ወደ ማትረፉ የተቃረቡ ጀግኖች እየፎከሩና እየሸለሉ ደጃዝማች መሸሻ ጦር ጋር ተቀላቅለው የጣሊያኑን ጦር ገጠሙት። እንዲህ እነዚህ ጀግኖች ከጀግናው የደጃዝማች መሸሻ የከምባታው ጦር ጋር ተቀላቅለው የጣሊያኑን ጦር መግቢያ መውጫ ሲያሳጡት እኛ በየት በኩል መንገዳችንን መቀጠል እንዳለብን እናስባለን። አንዳንዶቹ ወደ ኪዳነ ምህረቱ እንሂድና ከራስዩም ጦር ጋር እንቀላቀል ሲሉ፣ ሌሎች ዝም ብለን ወደፊት ተጉዘን የራስ ጋሳን ጦር እንፈልገው እያሉ ስንወያይ አብያዲ በነበረችበት ቦታ የተለያዩ ደማቅ ቀለም ያላቸው የመብራት ጥይቶች እየተተኮሱ የአብያዲን ሰማይ አደመቁት። እነዚህ መብራቶች ለነዚያ የተረገሙ የጣሊያን አውሮፕላኖች አብያዲ በጣሊያን ጦር ስር መውደቋን የሚጠቁም ምልክት ነበር። ከኛ በታች እታች ረባዳው ስፍራ ላይ በርካታ የኢትዮጵያ ወታደሮች በጉዞ ላይ ያሉ አየንና በፍጥነት ወደ ታች እየተነረደርን መውረድ ጀመርን። የኛን ከተራራ ወደ ታች መውረድ ያዩ ወታደሮች ተኩስ ከፈቱብን። እነዚህ ወታደሮች ጋር ተኩስ የምንገጥምበትም ሆነ እኛ መሆናችንን የምናስረዳበት ጊዜ ስላልነበረን አንዲት ጥይት ሳንተኩስ ተመልሰን ወደ ተራራው ወጣን። እኛ የብረት ቆብ ደፍተን ስለነበር ምናልባት ጣሊያኖች መስለናቸው ይሆናል። የኛን የመልስ ተኩስ ያለ መክፈትና ተመልሰን ወደ ተራራው መውጣታችንን ያስተዋለው ወጣት ሹማቸው በፍጥነት ወደኛ እየከሰገሰ ወታደሮቹን ተኩስ እንዲያቆሙ ድምጹን ከፍ አድርጎ አተኩሱባቸው የኛ ፈረንጆች ናቸው ብሎ ወደኛ መጥቶ እንደ ኢትዮጵያውያን ባህልና ወግ አቅፎ ከሳመን በኋላ አብረነው እንድንጓዝ ይቅርታ ጠይቆ ጋበዘን። ወይ ጉድ ጌቶች፣ ምንም አይደል ተሳስተን ነው። ዋናው ነገር ምንም ያለ መሆናችሁ ነው ጌቶች አለ ወጣቱ ሹም። ይህ ወጣቱ ሹም እንዴት እንደምከሳችሁ አላውቅም። ፈረስ እንዳልሰጣችሁ የኔን የመጨረሻ ፈረስ አንድ ክፉኛ ለቆሰለ ወታደር የሰጠሁት አለ። እሱም እንደኛው በእግሩ ነበር የሚጓዘው። በድካምና በውሃጥም ብቻ ነፍሳችን ልትወጣ ስትቃረብ ከአንዲት ጥቂት ዛፎች ካሉበት ለምለም ቦታ እንዳማርያም ደረስ። በእንዳማርያም ከአንዲት ለምለም ዋርካ ስር አንድ ምንጭ ቡልቅ ቡልቅ እያለች ትፈሳለች። ግን ለዚያ በሺል የሚቆጠረው ሰራዊት ጥም የሚቆርጡሃ አልነበራትም። እዚያው ወርካ ስር በደረቁ መሬት ላይ ጋደም ብለን ማረፍ ጀመርን። እንዲያው ወገባችንን ለማሳረፍ ያህል ጋደም አልን እንጂ እንቅልፍ ወስዶን መተኛት አልቻለም። እኩለ ሌሊት ላይ የሆነ ሰው ቀሰቀሰን። የተወሰኑ ሹሞች ጉዞ ሊጀምሩ ነው እና አብራችሁን መሄድ የምትፈልጉ ከሆነ ተነሱ አለን የቀሰቀሰን ሹም። የደግ ሹም በዚህ መከራ ጊዜ ለጉዟችን ይረዳን ዘንድ ከራሱ ፈረሶች መርጦ ለሁላችንም እየሰጠን ወዴት ነው የምንሄደው አልኩት አይኔን እያሻሸው። ራስካሳ የሰፈሩበትን ፍለጋ አለኝ። ወዲያው ተነሳንና ተቀላቀልናቸው። ይሁን እንጂ አንዳቸውም ራስካሳ የት እንዳሉ የሚያውቅ አልነበረም። እንዲሁ በጭፍን መንገዱ በማይታወቅ ጨለማ የውር ጉዞ ጀመርን። ችቦ እንኳ ማብራት አንችልም፣ ጣሊያኖች ቅርብ ሊሆኑ ይችላሉና። ትናንት ማታ እነዚህ ሹሞች እንደነገሩን ጣሊያኖች ኪዳነ ምህረቱንና አምባጸለሪን በእጃቸው አስገብተዋል። ከአምባጸለሪ አካባቢ ሰፊ ብርሃን ይታየናል። ጣሊያኖች የአምባጸለሪን የሳር ጎጆዎች እሳት ለቀውባቸዋል። ከሁለት ሰዓት በላይ ዝም ብለን እንዞራለን። በሰማይ ኮከቦች እንደማየው እነዚህ ሹሞች በቀጥታ ወደ ምስራቅ እየወሰዱን ነው። ምስራቁ ክፍል ደግሞ ሙሉ በሙሉ በጣሊያኖች እጅ ገብቷል። እነዚህን ሹሞች ከተከተልናቸው ደግሞ በቀጥታ በጣሊያኖች እጅ መውደቃችን ነው። ይህ ደግሞ ፈጽሞ ሊሆን አይገባም፣ መሆንም የለበትም እና እስኪነጋ ድረስ ባለንበት ለመቆም ወሰን። የተወሰኑ ሹሞች ወዴት እንደሚወስዳቸው እንኳ በማይታወቀው መንገድ በጉዟቸው ቀጠሉ። ገና ዶሮ ሳይጮህ ተነስተን ትናንት ማታ የመጣንበትን መንገድ ተከትለን ወደ ኋላ ተመለስ። ጥሻውን እየጣስን ስንጓዝ በእነዚህ ዋሻ ውስጥ እዚህም እዚያም በርካታ ቀለሃዎች፣ የጥይት ካርታዎች፣ የተለያዩ የጦር ሜዳ ቁሳቁሶች ተበታትነው ይታያሉ። ከጥቂት ቀናት በፊት ከባድ ውጊያ ተደርጎ እንደነበር ጥርጥር የለውም። በዚህ መልኩ ስንጓዝ ቆይተን በመንገዳችን ላይ በርካታ በመሸሽ ላይ ያሉ ኢትዮጵያውያን አገኘን። አብዛኛዎቹ ሴቶች ሲሆኑ ከፍ ከፍ ያሉት በጀርባቸው ቅርጫት፣ እንስራና ሌሎች ቅራቅንቦችን ተሸክመዋል። ጌታህ ማን ነው ስል መጀመሪያ ያገኘሁትን ወታደር ጠየቅኩት። ደጃዝማች መሸሻ ሲል በኩራት መለሰልኝ። ደጃዝማች መሸሻ የት ነው ያለው ስል አጥብቄ ጠየቅኩት። አላውቅም ጌቶች፣ በጣም ቆስሎ ስለነበር ወደ ኋላ ቀርቷል አለኝ። ደጃዝማች መሸሻ ቆስለው ከወታደሮቻቸው ጋር ወደ ኋላ በመቅረታቸው ደጃዝማቹን መጠበቁ ለጊዜው ምንም ጥቅም የለውምና ከነዚህ ተበትነው ከሚሄዱት የደጃዝማች መሸሻ ወታደሮች ጋር ተቀላቀልን። ቀኑን ሙሉ ከዛሬ ወር በፊት ጣሊያኖች በዘረጉት ጥርጊያ መንገድ ስንጓዝ ውለን ከአንድ ትንሽ መንደር ደረስን። የዚህ መንደር ነዋሪዎች ከየጎጆአቸው ግር ብለው ወጥተው ተቀበሉን። የመንደሩ ሹም አንድ ሸበቶ ሽማግሌ ወዴት እየሄዳችሁ ነው ጌቶች ሲል በትህትና ጠየቀን። ራስካሳን እየፈለግን ነው። አታውቅም ራስካሳ የት እንዳሉ በየት በኩል እንደሄዱ ስል አከታትዬ ጠየቅኩት። ጌቶች እኔ በትክክል አላውቅም፣ እንደሰማሁት በጊባ ወንዝ ዳርቻ ሰፍረዋል አሉ። እናንተ ግን በዚህ መንገድ ከሄዳችሁ በቀጥታ መቀሌ መግባታችሁና በጣሊያኖች እጅ መውደቃችሁ ነው። በየቀኑ መኪናውና ታንኩ ይመላለሳል፣ አደጋ ላይ ናችሁ። ይህችን መንገድ ለቃችሁ ወደ ቀኝ ታጥፋችሁ ወደ ተራራው ውጡ እያለ የዚህ መንደር ሹም ለጣሊያኖች በፈቃዱ ያደረ ቢሆንም የጠላት ጦር ሳያገኘን የምንጓዝበትን መንገድ መራን። አዎ ምንም እንኳን ለጣሊያን ቢያድርም ኢትዮጵያዊነቱን አረሳም። ጥሩ መንገድ ነበር ያሳየን። ምዕራፍ 32 የብረቱ አጥር መሰበር። እነሆ ሶስተኛ ሌሊት በሽሽት አሳለፍ። ሁላችንም ከሚገባው በላይ ደክሞናል። የግድ ትንሽ ማረፍ አለብን። እኛ ለማረፍ በደረቁ መሬት ላይ ጋደም ስንል ዋናው የስደተኞች ጎርፍ በመንገዱ ቀጠለ። እኛ በተኛንበት መንደር ከኋላ ከጦር ሜዳ የሚሸሸው ስደተኛ እንደ ደራሽ ውሃ ቁጥሩ አሁንም እየጨመረ ይጓዛል። ወዴት እንደሚሄዱ ግን እግዚአብሔር ይወቅ። ግማሹ ስደተኛ የስደት መስመሩን ወደ ምስራቅ አድርጓል። እነዚህን ወደ ምስራቅ የሚሄዱትን ስደተኞች አረ በቀጥታ ወደ መቀሌ እየሄዳችሁ ነው፣ በቀጥታ በጣሊያኖች እጅ መውደቃችሁ እኮ ነው እያልኩ በእነዚህ በተበተኑ የገበሬ ወታደሮች ላይ ብጮህም መላው በጠፋ ሁኔታ ቆም ብለው ያዩኝና በጉዟቸው ይቀጥላሉ። የሚሰማኝ አጥቼ ስጮህ አንዱ ወታደር ቆም ብሎ ጌቶች፣ እኛ አገራችን ከአዲስ አበባ በታች ርቆ ነው። እዚያች አገራችን እያንዳንዷን መንገድና ድንጋይ እናውቃታለን። እዚያ እንዲህ መላው ባልጠፋብንና ባልጠፋን እዚህ አገር ምንም ጊዜም አልነበርንም። የዚህ አገሩን ዳገት ቁልቁለቱን፣ መንገዱን፣ ቋንቋውን፣ ወጉን እና ሰውን አናውቀውም። ያው በጠላት እጅ መውደቃችን ነው። ይህንንም እግዚአብሔር ያውቀዋል። ፈቃዱ ትፈጸም፣ እንውደቅ አለኝና በጉዞው ቀጠለ። አሳዘኑኝ። ምንም የምናነጥፈው አንሶላም ሆነ ብርድ ልብስ ስላልነበረን በደረቁ መሬት ላይ ከነ ልብሳችን ጫማችንን እንኳን ሳናወልቅ በተከፈተው ሰማይ ላይ የተዘረጉትን ኮከቦች ደርበን ተኛን። በመንገድ ብዛት የደከመና የዛለውን ሰውነታችንን ለማሳረፍ ያህል ጋደም ብለናል እንጂ እውነተኛ እንቅልፍ አልወሰደንም። ያንን እውነተኛውን እንቅልፍ ለማንቀላፋት ጊዜውም ሐሳቡም የለንም። እንዲህ ጋደም እንዳል አልፎ አልፎ የሚተኮሱ ብቸኛ ጥይቶች ድምጽ ይሰማናል። አሁን ባለንበት ሰፈር እያንዳንዷ የተተኮሰች ጥይት የአንድ ምስኪን ኢትዮጵያዊ የገበሬ ወታደር ሞት ማለት ነች። የተወሰኑ ወታደሮች ትንሽ ቡድን መስርተው ወደ ኋላ በመመለስ እነዚህን ጨካኝና ከሃዲ ባንዳ ሽፍቶችን ማሳደድ ጀመሩ። እነዚህ አረመኔ ሽፍቶች ከጣሊያኖቹ የጦር ከበባ በአሳሩ የወጣውን የተበታተነ ምስኪን ወታደር አጉል ቦታ ተደብቀው እየጠበቁ እየገደሉ የቋጠራትን የመጨረሻ ንብረቱን ይዘርፉታል። የሰው ልጅ ሕይወት ዋጋ ቢስ ሆኗል። የተኩሱ ጩኸት አሁን ከበፊቱ በጥቂት ደቂቃዎች ልዩነት የተደጋገመ በመሆኑ እዚህ መቆየቱ ራስን አደጋ ላይ መጣል ስለሆነ ጋደም ካልንበት ተነስተን ጉዞ ቀጠልን። ወዴት እግዚአብሔር ይወቅ። የማይታወቀውን እድላችንን ልናይ ወደፊት ገፋን። ንጋት ላይ እሳተ ገሞራ ከደረመሰው ገደል ጫፍ ላይ ደረስ። ከዚህ የገደል ጫፍ ላይ ቁልቁል ባሞራ አይን የጊባ ወንዝ ይታያል። እታች ከጊባ ወንዝ ዳርቻ ካሉ ቁጥቋጦዎችና አልፎ አልፎ እዚህም እዚያም ጉች ጉች ካሉ የደረቁ የግራር ዛፎች ስር የተቀመጡና ወዲያ ወዲህ የሚሉ የደከሙ የደህዩ የኢትዮጵያ የገበሬ ወታደሮች ይታያሉ። ከገደሉ ጫፍ ወደ ጊባ ወንዝ ስንወርድና ወደ እነዚያ የገበሬ ወታደሮች እየቀረብን ስንመጣ አንዳንዶቹን ወታደሮች እያወቅኳቸው መጣው። የሰላሪዎቹ የደጃዝማች አበራ ወታደሮች ናቸው። ስለዚህ ራስ ካሳም ሆኑ ሁለቱ ልጆቻቸው ደጃዝማቾቹ ወንድወሰንና አበራ ከራስዩም ጋር ሩቅ እንዳልሆኑ ገመትኩ። ይህንን ግምቴን መጀመሪያ ያገኘሁት የደጃዝማች አበራ ወታደር አረጋገጠልኝ። ራስ ካሳ ከዚህ ብዙም ሳይርቅ ካንድ ዋሻ እንደመሸጉና ምናልባትም ብዙም ሳይቆዩ ወደፊት ሳይሄዱ እንደማይቀሩ ጭምር አስረዳኝ። አዎ ራስ ካሳ ከቀሪው ወታደሮቻቸው ጋር በብረት አጥር አስሮ የያዛቸውን ሁለቱን የጣሊያን ክፍለ ጦሮች በኃይል ሰብረው ለመውጣት ወስነዋል። ስለዚህ ባስቸኳይ ከራስ ካሳ ምሽግ መድረስ አለብን። ግን ኮሎኔል ኮናቫሎቭም ሆነ ወዳጄ አቶ ብራየር እጅግ በጣም ከመድከማቸው የተነሳ እግሮቻቸው ሰውነታቸውን በመከራ ይዘው ይንቀጠቀጡ ስለነበር ካንድ የቋጠኝ ጥላ ስር እንዲያርፉ ትቻቸው እኔ እንደምንም እግሮቼን እየጎተትኩ ራስ ካሳን ፍለጋ በኤሊ እርምጃ ወደፊት አልኩ። በሰማይ ላይ እነዚያ የተረገሙ የቆርቆሮ አሞራዎች ጥምብ እንዳያሞራ አሁንም ይዞራሉ። አንዳንዶቹ አውሮፕላኖች ከአንድ መቶ ሜትር ባነሰ ርቀት በጣም ዝቅ ብለው ይበራሉ። እነዚህ እንዲህ በጣም ዝቅ ብለው በጉራ የሚበሩ አውሮፕላኖች የኢትዮጵያ ወታደሮች ኢላማ በቀላሉ የሚገቡ ቢሆንም አንድም የኢትዮጵያ ወታደር የመሸገበትን ቦታ ለነዚያ የተረገሙ አብራሪዎች ላለማጋለጥ አንዲት ጥይት እንኳ አይተኩስም ነበር። ጉሞቹ አብራሪዎች 30 ጊዜ ቢዞሩም ጥቂት የተበታተኑ የወታደር ሰፈሮች ከማየት በስተቀር ያ ሁሉ የራስ ካሳ ጦር የገባበትን ሳያውቁ ወደ ቤታቸው ወደ መለቀሌ ይመለሳሉ። ጓደኞችን ከቋጥኙ ጥላ ስር ጥዬ ራስን ፍለጋ ወደፊት ተጓዝኩ። ብዙም ሳርቅ የጣር ድምጽ ሰማውና ቆምኩ። በቆምኩበት ሆኜ አካባቢን መቃኘት ጀመርኩ። ያ የዋይታ ድምጽ አሁንም ይሰማል። ይህን የዋይታ ድምጽ ወደምሰማበት አቅጣጫ መራመድ እንደጀመርኩ አንድ ቁጥርጥር ጸጉር ያለው በጣም ጥቁር ልጅ ከአንድ ድንጋይ ስር ብቅ ሲል አየሁና እርምጃዬን ገትቼ ስቆም ከዚያ እንደ ከለላ ከቆመ ትልቅ ድንጋይ ስር አንድ በደረቱ የሚሳብ ወጣት የሀበሻ ወታደር አየሁ። ያ ቆፍጣና ወታደር በደረቱ እየተሳበ እኔ ወደ ቆምኩበት ቦታ መጣ። ይህ ጀግና ልጅ ማለዳ ላይ ሰማዩን እየዳሰሰ የቦምብ ዝናብ ታወርድ የነበረችውን አውሮፕላን የጣለችው ቦምብ አንድ እጁን እጅጌው ድረስ አንድ እግሩን ከጉልበቱ በላይ ሞኝ የጨፈጨፈው ዛፍ አስመስሎ ቆርጦ ጥሎታል። ከዚህ ትልቅ ዘግናኝ ቁስሉ ነፍሱ እያመለጠች ነው። ይህ ወጣት ወታደር የቀረውን አንድ እጁን ወደ እኔና ወደ ሰማዩ ጌታ ዘርግቶ ጌታ ባክስ ለእግዚአብሔር ብለህ እርዳኝ፣ እኔን የሚያስታምምና በቀረችኝ ጥቂት ጊዜ ስቃይን የሚካፈል ጓደኛ የሌለኝ ብቸኛ ነኝና ይኸው ስቃይን ብቻዬን ተሸክሜ መሞቴ ነው። እባክህን ጌታው ስለ እግዚአብሔር ብለህ ውሃ ጠጣኝ፣ ውሃ ጥም ሞትኩ አለኝ። አሁን እኔ እንዴት አድርጌ ነው የምረዳው? ለራሴ በመከራ ነው በሁለቱ እግሮቼ የምቆመው። ምናልባትም ከዚህ ምስኪን በላይ ውሃ ጠምቶኝ ይሆናል። ባለፉት 3 ቀናት ጉዞዬ አንድ ጊዜ ብቻ ነው አንዲት ኩባያ አሸዋና ጭቃ ቅልቅል ቆሻሻ ውሃ የጠጣሁት። ወደፊት በጉዞዬ ለመቀጠል ፈለግኩና እግሮቼን አንቀሳቀስኩ። ግን ብዙም ሳልሄድ እርምጃዎቼን ገትቼ ቆምኩ። ወዲያው ፊቴና ዙሬ ወደዚያ ምስኪን ተመለስኩ። እስከሞት ድረስ ያንን ተማጻኝና አሳዛኝ ገጽታውን አረሳውም። ምንም ልረዳው ባልችልም እንደረዳሁት ቆጥሮ መሞቱ አይቀርም። ባረዳውና ዝም ብየው ብሄድ ግን ልክ ልረዳው ላድነው ስችል ልረዳውና ላድነው ባለመፈለግ ጥየው እንደሄድኩ ቆጥሮ እያዘነብኝ መሞቱ ነው። تملسك ودعو يعنين بأدف النابة دميت جمال لك أشماون تلتل كلنا النزيان زغنان قصلو چونك تمار جاسر كلت كزيا كيسين سدابس عنديت بافر يتلوسج كنين ككيسي سلاغينيو آفون كفت تادرقية كملا سولاي أدرق كلتنا واتو الكوت كالتيام باند سامن توستتدنا له عايزو هيالكو ما اسمع الناوت مسكينو عماني لك كنينو انسيوت يا أساززاي فيتو بفقد تاتمولا اندمي موتي يوقف لمن اندواشهو اللي تساس سلاسل فزياج كاري عند جو قلبتو چون ترك امار قويزو لمسكانا جامعين سامه او ايه مسكين اندمي دنامنوال ويم دقمو فرنج تدنال بلوتال فرنج اندان دي تامري سرالنا لمن اندمي دنام مسكين اندي قلبتين اقفو جامعين سيسم لذي جغنا مسكين يا بشاو التدر متى سبع يوتاتو دنبج أما يلاي تلوسو رقتو كرة عهون يزيان مسكيني مج الرشا ساعتوج عندك اللل كلتنا ترون اگر اندسر راهو يتسمعي عيل جمري ودفيد تقواسكو بزوم ساليد عندكو تنسر مشيك سرتو ولتو يراس كاسال جوج جزما جوچو عبراننا وندوسنن اگنيو اچو بس ما اندت تلواو طوال ساگنيا اچو انزياد جزما جوچ يموك اچو المسل بلوي بمكرانو نسو مهنا اچو نياوكوت يا مرت بورك يتشكوتا كوتا يوتا درفسا اچو براسا اچو لأي تبوچا اچو كمالا كمبالاي بچك انا برقادم تلوسو لجو واتركو اچوال هاي فرنج يالو يدستان نايم الدنك فقق تايتا يباتشو ولتوان دماماشوش كمشيقاتشو وثو بيترا ياقفو ساموين هاي فرنج اهون امي يساقا ايتا دنكا واندوسن ودمشيقو تملسا عبرا بمدست بدقامي اقفو سامينينا الزن بلو بزوة تادرو چنسلان تستا ايك علنا اهون ام كربت انغتون قنا ادرغو اني نيايه ولاتچونم شفتو چفچفو اندگدلواچو نبر ينگروي اهون اندي سايز انديت دس اندالي لنغر حالچلم نا نا گيتاو هلنا ودم شغو سياسگباي وندوسن جرباين ايچبچبه بمحالاچو اندقمت گابزاي بزياچ طبب مشغو است اندتقمت ابررا كيسون دابسو عنديت قولو يازج تنش كرتيت أقبلي يشمبرا قولو يمچ الرشاو دها يهبشاو التدر مقب كلب شمبرا قولو من المنقوان ولدتو دجاز ماچوش دراسات شو يمي بلوت باينو رات شوم تنشوان يشمبرا قولو كرتيت تولي ودياو عبر را يهي طور ميدا قد داونا قبلين بزيه طور ميدا يهو تادر قد داوست يكار رجشون انتفتا في دفرسوها چدد تادرگي تطاعت بزيه چه مكراكي زي افنيشن برا قولونا عنديت گونچ قشاشا دفرسوها پاريس كتما وستكال لمرت وطيل وستكا ميزاگاج مرت مقبنا مرت شامپاني بلا يتمال يتافتال تجد قويت بلو كولونيل كونافالو بنا وداجي اتو برير كاكوات انيوسر عرفو سيازاك مقويتو متو كولتو دجاز ماچوش مشيق تقلقلو كنزي وندما ماچ دجاز ماچوش مشيق بتاج كاقبا ونز مادو ياللون چلدت يالميدا بدل سمايتي چالال برقات يكبتوش ياغاسا سوش يتانكوش يبرت لبس تشكر كاريوش النا يتلات طور وتدروش كوتي يمياس نساوارا انددام منا سيكواتر كروك اتايال ولتو دجاس ماچوش لطور ميدامن اتصروشاتش ودزيابوارا ودميش اسبتاك تجاسي ملكاتو قويتو ለወታደሮቻቸው ትዛዝ ይሰጣሉ። ወዲያው አብራ ወደኔ ዞር ብሎ ጣሊያኖች በቀጥታ ወደኛ እየመጡ ነው። እዚህ የረባ ጦር ስለሌለን ቆመ መጠበቁ ዋጋ የለውም። በፍጥነት ወደ ራስ ካሳ ጦር መሄድ አለብን አለኝ። ወዲያው የደጃዝማቾቹ አሽከሮች ሁለት ፈረሶች ነው ስለመጡ ሁለቱ ደጃዝማቾች በፈረሶቻቸው ላይ ተቀምጠው እየጋለቡ ወደፊት ሄዱ። ዋናው የሰሜኑ ጦር ያባታቸው የራስ ካሳ ጦር ወደ ሰፈረበት አቅጣጫ። እኛም ሁለቱን ደጃዝማቾች ከሚያጅበው እግረኛ ጦር ጋር ተቀላቅለን ጉዞ ጀመርን። የዚያን እግረኛ ጦር ፈጣን ሩጫ ቀረሽ እርምጃዎች መመጠን ግን ከአቅማችን በላይ ሆነ። ወደኋላ ቀረን። ኖ 3 ቀንና 3 ሌሊት ባይናችን እንቅልፍ ሳይዞር እየሸሸን ነው። እንዲህ ወደኋላ ቀርተን ስናዘግ ባናታችን ላይ አንድ ባለ 3 ሞተር ግዙፍ አውሮፕላን ሲበር መጥቶ አይቶን ከሄደ በኋላ እንደገና ተመልሶ የቦምብ ናዳውን ያወርድብን ጀመር። እንዲህ የተመላለሰ ቦምብ ሲያወርድ ቆይቶ እንደገና የዞሩ በአውሮፕላኑ ላይ በተጠመዱ መትረየሶች ሰራዊታችንን ሲረሽን ወታደሮቻችን አሮጌ ጠመንጃቸውን ማናገር ጀመሩ። እንዲያም ሆኖ በእነዚያ አሮጌ ጠመንጃዎች ያንን የሰማይ ንጉሥ አንበሳ ጎትተው ከመሬት ጣሉት። ያ የሰማዩ ላይ ብቸኛ ገዢ አቅመቢስ ሆኖ በሜዳው ላይ ሲገላበጥ ኢትዮጵያውያን ጀግኖች ከያቅጣጫው እየፎከሩና እየሸለሉ ግዳያቸውን ሊያዩ ወደዚያ ግዙፍ አውሮፕላን ሮጡ። በዚህ መሃል የሁለቱ ደጃዝማቾች ጦር በጣም ርቆን ሄደ። የደከሙ እግሮቻችንን እየጎተትን ወደፊት ማዝገም ግድ ነበርና ያለ የሌለ ኃይላችንን አጠራቅመን ወደፊት ሄድ። እጅግ በጣም ሲበዛ ተጠምተናል። አልፎ አልፎ የምናገኛቸውን ወታደሮች ውሃ እንዳላቸው ብንጠይቅም ራሳቸው ከሶስት ቀን በላይ ባፋቸው ጠብታ ውሃ እንኳን ገብቶ እንደማያውቅ እያስተዛዘኑ ነገሩን። እንዲህ ተጠምተንና ደክመን ወደፊት ስንሄድ ኮሎኔል ኮናቫሎቭና አቶ ብራየር ወደኋላ ቀሩብኝ። ለሁለቱም ከሚቻላቸው በላይ ሆኗል። በጣም ደክመዋል። ስለዚህ ቢያንስ ጥቂት ውሃ እንኳን ይጀላቸው በመጣብዬ ሁለቱን ወዳጆችን ከጥላ ስር አስተኝቼ እኔ ወደፊት ተጓዝኩ። ከወታደሮቻችን እንደሰማሁት ሁለቱ ወንድማማች ደጃዝማቾች ምናልባትም ሁለቱ ራሶች ሳይቀሩ የመሸጉበት ዋሻ ሩቅ እንደማይሆን በልቤ ያሰብ ወደፊት ሄድ። ነፍሴ አፌ ደርሳ እየተጎተትኩ የግድን እየተራመድኩ ራሶች መሽገውበታል ወደ ተባለው ዋሻ ተቃረብኩ። እኔ እንዲህ በመከራ የገዛ እግሮቼን እየጎተትኩ ስራመድ ከርቀት የራስ ካሳ ክብር ዘቧና አዛዥ ቀኛዝማች አበበን ወደኔ ሲሮጥ አየሁት። ቀኛዝማች አበበ ወደኔ እየቀረበ ሲመጣ ብዥ እያለብኝና ቀኛዝማች አበበ ከአካባቢው ጋር እየተመሳሰለ ገጽታው እየጠፋብኝ መጣ። ብዙም ሳይቆይ አይኖቼ የሚያዩት ጨለማ ብቻ ሆነ። ከባድ ጨለማ። በዚህ መሃል ተዝለፍልፌ ወደቅኩ። ብዙም ሳልቆይ ቀኛዝማች አበበ ከወታደሮቹ ጋር ተሸክሞ ወስዶ ይኖሮ ሁለቱ ራሶች ከመሸጉበት ቀዝቃዛ ዋሻ ውስጥ ተኝቼ ነቃው። ራስ ካሳ እኔ እንደተኛው ከጎኔ ተቀምጠው በሐዘን ቁልቁል እያዩኝ ገና አይኔን ስገልጥ አይ ፈረንጅ አሉና በደስታ ሲያዩ ቆይተው ወዲያው ቀጥለው ሌሎቹስ ፈረንጆች ጌታው አሉኝ። የኔ ጓደኞች አረፍተ ነገሩን እንኳን አልጨረስኩትም። መናገር አልችልም። በውሃጥም አፌ ደርቋል። ምላሴ አብጧል። ስለዚህ እንደምንም ብዬ በእጆቼ ሁለቱ ጓደኞቼ ከዚህ ራቅ ብለው ከጥላ ስር መተኛታቸውን ላስረዳ ሞከርኩ። ራስ ካሳ ግን በትክክል አልተረዱኝም። ወደ ራስ ስዩም ዞር ብለው ዋይ ዋይ ሁሉም ፈረንጆች ሞተዋል አሉ። እዚህ ማል ከኛዝማች አበበ ቀስቀዘው ሃያዘችሁን የጦር ሜዳ ኮዳውን ስለቀበለኝ አፌን አረጣጥቤ አልሞቱም አልኳቸው። እዚህ ብዙም ሳይርቅ ካንድ ዛፍ ስር ጥያቸው ውሃ ፍለጋ ብቻዬን እንደመጣው አስረዳው። ወዲያው ወታደሮች ሂደው ይዘዋቸው መጡ። ብዙም ሳይቆይ ማታ በጨለማ የተጠፋፋነው ዶክተር ሹፕለርና ካፒቴን ሄስኪም ስለመጡ ሁላችንም እንደገና ባንድ ላይ ሆነን ከዚያ በዛዋሻ ለሁለት ሰዓታት ያህል ጤናማና ጥልቅ እንቅልፍ ወሰደን። ከሁለት ሰዓት በኋላ በራስ ካሳ ትእዛዝ ተቀስቅሰን ተነሳን። ራስ ካሳ በጣሊያን ጦር ተከበናል እና እንደምንም ብለን ከዚህ ከከበበን የጠላት ጦር ሰብረን መውጣት ይኖርብናል ካሉ በኋላ በቀጥታ ወደ አምባላጌ በሚወስደው መንገድ በኩል በብረት አጥር አጥሮ የያዘንን ጣሊያን ተዋግተን ማምለጥ አለብን፣ እግዚአብሔርም ይረዳናል አሉ። አዎ አምባላጌ የንጉሠ ነገሥቱ ጦር ይጠብቀናል። ከእግዚአብሔር እርዳታ ጋር ከዚህ የብረት አጥር ሰብረን መውጣትና ከጃንሆይ ጦር ጋር መቀላቀል ከቻል ጣሊያንን ለአንዴና ለመጨረሻ ጊዜ ወሳኝ በሆነ ቦታ ላይ ገጥመን ድል እንመታው ይሆናል። በዚህ መሃል ለረጅም ጊዜ ያላየሁት ወዳጄ ልጅ ወልዴ በራሶች ዋሻ ፈገግታው ሳይለየው ብቅ አለ። ልጅ ወልዴ ገብርኤል ከዛሬ ሁለት ሳምንት በፊት ወደ ራስ ሙሉጌታ የጦር ሰፈር ለመዝለቅ ባደረግኩት ጉዞ አብሮኝ የነበረውና ነፍሴን ያዳነኝ ልጅ ወልዴ ገብርኤል አያችሁ፣ ዛሬ እኮ አንዱን የጣሊያን አውሮፕላን ከሰማይ ጎትተን አውርደን ከመሬቱ ከሰከስ ነው አለ። ቀጥሎም ጉዱን ሊብዬ ወደ ወደቀበት ቦታ ሄጄ ነበር። ጉድ ነው። በዚያ በተከሰከሰ አውሮፕላን ውስጥ ከአራቱ ደብዳቤዎች በተጨማሪ ሞታም እንኳን የምታምር ቆንጅዬ ልጅ ነበረች አለ። ሌሎችም ወታደሮች በተከሰከሰው የውጊያ አውሮፕላን ውስጥ ከአራቱ ወታደሮች በተጨማሪ ወታደራዊ ልብስ የለበሰች መልከ መልካም ወጣት ሴት ልጅ ሬሳም ማየታቸውን መስክረዋል። ማን ትሆን ያቺ ወጣት? ጣሊያኖች አንድም ጊዜ ሴቶች በዚህ ጦርነት ስለመካፈላቸው ትንፍሽ ብለው አያውቁም። ይቺ በኋላ ቀር ጠመንጃ ተመታ በወደቀ አውሮፕላን ውስጥ ሞታ የተገኘች ሴት በዚህ ጦርነት የተገደለች ሁለተኛዋ ሴት መሆኗ ነው። የመጀመሪያዋ በጥር ወር በወራዩ አምባ በተደረገው ጦርነት ግንባሯን ተመታ የተገደለችው ናት። ቀሪውን ቀን የኢትዮጵያ ወታደሮች ሌሊት ለሚደረገው የብረቱን አጥር ሰብሮ የመውጣት ጉዳይ ዝግጅታቸውን ሲያደርጉ ዋሉ። የራስ ካሳ ማሽከሮች የጌታቸውን ሳጥኖች እየከፈቱ በጣም አስፈላጊ የሆኑትን ብቻ እየመረጡ ካስቀሩ በኋላ አብያዲ ላይ ያላቃጠሏቸውን መዛግብት ጭምር እዚህ አቃጠሏቸው። ጀምበር ከመጥለቋ ሁለቱ ራሶች ጥንታዊውን ወታደራዊ የጦር ልብሶቻቸውን ለብሰው መሳሪያዎቻቸውን ይፈታትሻሉ። ራስዩም ከነጠረ ብረት የተሰራውን ምርጡን ሰይፋቸውን እያገላበጡ ስለቱን በእጣታቸው ይዳስሳሉ። ጀግናውና ደፋሩ ደጃዝማች መሸሻ የከምባታውን ጦር እየመራ እንደ ቀዳሚ ጦር ከጦር ሰፈራችን መጀመሪያ ወጣ። ዋናውን ጦር የቀኝ ክንፍ ለመከላከል ፊታውራሪ ዘውዴ ጦሩ ይዞ እሱም ከምሽጉ ወጥቶ ሄደ። የዋናውን ጦር የግራ ክንፍ ለመከላከል የሰላሌው ጦር መሪ ደጃዝማች አበራም ከምሽጉ ወጥቶ ሄደ። መጨረሻም ዋናውን ጦር ደጃዝማች ወንዶሰን እየመራ መሃል ለመሃል ፊት ለፊት ወደ ጣሊያኖች ገሰገሰ። ቀዳሚው ጦር ድምፁን አጥፍቶ ሳይታሰብ በድንገት ደርሶ ከጣሊያኖች ጋር መግጠሙን የሚያበስር ዜና ከአንድ ሰዓት በላይ እየጠበቅን እያለ በመጨረሻ አንድ ትንፋሹን ማውጥ የተቸገረ መልክተኛ መጣ። አዎ ቀዳሚዎቹ ጦሮች ደጃዝማች መሸሻ፣ ደጃዝማች አበራ፣ ደጃዝማች ወንዶሰንና ፊታውራሪ ዘውዴ ከጣሊያን ጦር ጋር ግብግብ ገጥመዋል። ጀግኖቹ የኢትዮጵያ ልጆች የጣሊያኑን ጦር ከተለያየ አቅጣጫ ከበው እየተዘጠዙ ለዋናው የራሶቹ ጦር መንገድ እየከፈቱ ናቸው። አሁን የኛ ሰዓት ደረሰ። በሁለቱ ራሶች የሚመራ ያ ሁሉ ሺ ጦር አንዲት ኮሽታ ሳይሰማ ወደ ታች ወደ ጊባ ወንዝ መውረድ ጀመረ። ራሶች ባስተላለፉት ጥብቅ ትዕዛዝ መሰረት ማንም ወታደር ምንም አይነት አላስፈላጊ ግርግር እና ድምጽ ሳይሰማ በተቻለ ፍጥነት ወደ ጊባ ወንዝ መውረድ አለበት። አንድ ጊዜ በሺዎች የሚቆጠሩ ነጭ ሸማ ለባሽ ወታደሮች ብቅ ይሉና በቅጽበት ይሰወራሉ። ወዲያው ደግሞ ሌሎች በሺዎች የሚቆጠሩ ዝምተኛ ወታደሮች ይከቡንና ከጥቂት ቆይታ በኋላ በዚያ ቁልቁለት ላይ ብቻችንን እንቀራለን። ልክ እንደ መንፈስ ወታደሮች ዱካቸው ይጠፋል። እንዲህ ባለ ፍጹምነት ነበር የኢትዮጵያ ወታደሮች የመሪዎቻቸውን የራሶችን ትዕዛዝ የሚያከብሩት። ሁለቱ ራሶች ጦራቸውን በግንባር እየመሩ ወደ ጊባ ወንዝ የወረዱት አንድም የኛ ሰላዮች ባመጡት ወሬ የጣሊያኑ ጦር ደካማ ጎን የጊባ ወንዝ በመሆኑ፣ ሁለተኛና ዋናው ምክንያት ደግሞ ውሃ በማስፈለጉ ነው። አብዛኛው ወታደር ከሶስት ቀን በላይ ጠብታ ውሃ አልቀመሰም። ስለዚህ ያለቀው አልቆ ከጊባ ወንዝ መድረስ አለብን። ያለ ውሃ ጦራችን ለጦርነትም ሆነ ለሽሽት ብቁ አይደለም። እኩለ ሌሊት ግድም ከጊባ ወንዝ ዳርቻ ደረስ። በመካከላችን ያ አስፈሪ፣ ከሞት በላይ አስፈሪ፣ ከጦር ሜዳ ጩኸት ፉከራና ሽለላ በላይ የዘገነነ ጸጥታ እንደሰፈነ ነው። ይህ አይነት ጸጥታ ማለት ጀግናውና ቀዳሚው ጦራችን የጣሊያንን ጦር ገትሮና ወጥሮ ይዞታል ማለት ነው። የጊባን ወንዝ በዝግታ ድምጹን አጥፍቶ የሚፈሰውን ውሃ ስናይ የራሶችን ጥብቅ ትዕዛዝ ጥሰን ራሱን እንደሳተ ሰው ምንም ነገር ሳያግደን ወደ ወንዙ ሮጥን። ጎን ለጎን ተኝተን እንደ ከብት በቀጥታ ባፋችን መጠጣት ጀመርን። ከኔ በስተቀኝ በኩል ሁለት ፈረሶች ይጠጣሉ። ከኔ ከፍ ብሎ ከወንዙ ማዶ አንድ የኢትዮጵያ ወታደር በጉዞ ብዛት የደከሙ እግሮቹን ይታጠባል። እና ግን ምን ይሆን? ውሃ ጠምቶኛል፣ ተቃጥያለሁ። ይህ ወንዝ በመርዝ የተበከለ መሆኑን ባውቅ እንኳ ጠጣ ነበር። ብቻ ሆዴ እስኪቆዘር ጠጣው። እየነጋ ነው። በዚህ መሃል አንድ ጥይት ተተኮሰ። ምናልባት የተዘናጋ የኢትዮጵያ ወታደር የባረቀበት ስለመሰለን ተዘናግተን እንደ ተቀመጥን በተደጋጋሚ የተኩስ መዓት ይወርድብን ጀመር። 10 20 50 100 ጥይቶች ባናታችን ላይ እያፏጩ አለፉ። እዚህም እዚያም ወታደሮቻችን ሳይተኩሱ ወደ መሬት መውደቅ ጀመሩ። ወዲያው በማናየው ጠላታችን ላይ የመልስ ተኩስ ከፈት መሽጎ ተኩስ የከፈተብን ጠላታችን ከጥቂት ደቂቃዎች ውጊያ በኋላ ጸጥ አለ። አዎ የትግራይ ሽፍቶች ነበሩ። የተቆረጠ የደከመና በሽሽት ላይ ያለ አነስተኛ ቁጥር ያለው የኢትዮጵያን ወታደር ያገኙ መስሏቸው የቋጠራትን የመጨረሻ ንብረቱን ገለው ሊዘርፉት ያሰፈሰፉ የትግራይ ሽፍቶች ዋናውን የራስ ካሳን ጦር እንደገጠሙና እንደደፈሩ ሲረዱ እግሬ አውጪኝ ፈረጠጡ። እነዚህን ሽፍቶች ተከታትሎ ለማሳደድ ጊዜ የለንም። በተጨማሪ ራስ ካሳ በተቻለ መጠን ከአጉል ቅጭቶች መራቅ አለብን ስላሉ በተቻለ መጠን ያለ ብዙ መስዋዕትነት ወደ ሸንጊ ሃይቅ መውረድና ከመጠብቀን የንጉሱ ጦር ጋር መቀላቀሉ ቀዳሚ የጦሩ ዓላማ በመሆኑ የንጉሱን ጦር አጠናክረን የመጨረሻውን ወሳኝ ጦርነት ልናደርግ ወደ ሸንጊ ሃይቅ ወረድን። ለዚህም መሰለኝ መንገዳችንን ለማሳጠር የጊባን ወንዝ ለቀን የተራራውን መንገድ የመረጥነው። የጊባን ወንዝ ትንሹን ተራራ አንድ ጊዜ ዞራ ስለምትመለስ ተራራውን ከመዞር ተራራውን ወጥተን እንደገና ወርደን ተመልሰን ከጊባን ወንዝ የገባነው። በዝግታ በመትፈሰው የጊባን ወንዝ ውስጥ ጫማችንን አውልቀን በተከሻችን አንገተን የተጣነውን ውሃ ያምቦጫረቅ ወንዟን ተከትለን ጉዟችንን ቀጠልን። አሁን የምር እየነጋ ነው። ከጥቂት ደቂቃዎች በኋላ ከባለ ግርማ ሞገሱና አስፈሪው የስሚን ተራራ አናት ላይ ፀሐይዋ ብርሃኗን ትፈነጥቃለች። ይሁን እንጂ የአርባ ቀን እድላችን እንዳሰብነውና እንደተመኘነው በቀላሉ ያለ ብዙ ጉዳት ከዚያ በብረት አጥር አጥሮ ከያዘን የጠላት እጅ ልናመልጥ አልቻልንም። ጫማችንን እንኳ እስክንጫማ እድል ሳይሰጥ ከጊባን ወንዝ ማዶ የጣሊያን መትረየስ ያጓራብን ጀመር። ከጊባን ወንዝ ወደ ላይ ወደ ሜዳው ለመውጣት የሞከሩት ወታደሮቻችን አንድ እግራቸው ሜዳውን ከመርገጡ በጣሊያን መትረየስ ደረታቸውን እየተመቱ ተመልሰው ወደ ጊባን ወንዝ ወደቁ። የጀግኖቹ ወንድሞቻችን ደም ከጊባን ወንዝ ውሃ ጋር መከላቀል ጀመረ። ጣሊያኖች እያንዳንዷን የሚጠረጠር እንቅስቃሴ በመትረየሶቻቸው ያናግራሉ፣ ይደበድባሉ። አዎ የጊባን ወንዝ ጭቃ እያቦካን የጣሊያን መትረየሶች የሞት እሳት እያፋጩብን ነፍሴን አውጪኝ ሩጫችንን አጎንብሰን ገፋንበት። እኛ እንዲያቀርቅረን ስንሮጥ ጀግኖቹ የኢትዮጵያ ልጆች የጊባን ወንዝ ተሻግረው የጣሊያንን ጦር የጨበጣ ውጊያ ገጠሙት። እኒያ ጀግኖች ጦራቸውን እየሰበቁ ሰይፋቸውን እያወናጨፉ የእነዚያን መድፎች አፍ ለመዝጋት ወደፊት ሄዱ። ብዙም ሳይቆይ እዚያ ሞት የሚተፉ መትረየሶች አፋቸው ተዘጋ። ይሁን እንጂ እቺ በኢትዮጵያውያን እጅ የገባች ድንቅና ሙሉ ጀግንነት የተሞላት የድል ውጊያ ሌሎች ጠላቶቻችንን ጠራችብን። አሁን የራስ ካሳ የኋላ ደጀን ጦር የምር የሞት ሽረት ትግል ውጊያ ማድረግ አለበት። ይችን ምንም መከላከያ ወይም መደበቂያ የሌላትን ወንዝ ሁለት ጊዜ የጠላት መትረየሶች የሞት እሳት እየረጩብን መሻገር አለብን። ረፋዱ ላይ ለጥ ያለ አሸዋማ ሜዳ ላይ ደረስ። አልፎ አልፎ ከሚታዩ ከፍ ከፍ ካሉ ግራሮች በስተቀር ምንም መደበቂያ የሌለው ሜዳ ነበር። ጣጣችን ገና አላለቀም። በዚያ ሸዋማ ሜዳ ውስጥ ተጋልጠን ስንጓዝ እነዚያ የሰማይ ላይ ንጉሶች ብቅ ማለት ጀመሩ። የመጀመሪያው አውሮፕላን አልፋን በረረችና ብዙም ርቃ ሳትሄድ የቦምብ ሸክሟን ማውረድ ጀመረች። ከፊት ለፊታችን በግምት 200 ሜትር ርቀት ላይ ወድቃ ቆይታ የፈነዳች አንድ ቦምብ ያስነሳችው ያሸዋ አቧራ ፊታችንን ገረፈን። ከዚያ በተከታታይ በተወሰነ የጊዜ ርቀት በተደጋጋሚ እየዞረች ደበደበችን። እንዲህ በተወሰኑ ደቂቃዎች በዛች አሸዋማ ሜዳ ላይ የሚወድቁት ቦምቦች ያን ሜዳ ጉድጓድ በጉድጓድ አደረጉት። ይህም አነሳቸው መሰል የጣሊያን መድፎች ለክፉ ሰላምታ ላንቃቸውን ከፈቱብን። ከዚህ ምንም መሸሸጋ ከሌለው ገላጣ ሜዳ በፍጥነት መውጣት አለብን። እናም የመድፎቹ ድንፋታና የቦምቦቹ ድብደባ ሳይበግረን ወደፊት አል። ይሁን እንጂ ይህ ገላጣ ሜዳ መጨረሻ እንደሌለው ሁሉ በጣም ረዘመብን። ጥቂት ሜትሮች እየሮጥን ወዲያው ወድቀን እንተኛና በፍጥነት ተነስተን እየሮጥ ፊታችን የወደቁትን የትግል ጓዶቻችንን እነዚያ ቦምቦች በቆፈሩት ጉድጓድ ውስጥ ገፍትረን እንደነገሩ አፈር ይያለበስ ወደፊት አል እንዲህ ፍደችንን ይያየን ከዚህ አደገኛ አሽዋማ ሜዳ ብዙም ሰው ሳናጣ በጥቂት መስዋዕት ብንወጣም መከራችን ግን ገና አላለቀም ነበር ከረፋዱ ጀምሮ እስኪመሽ ድረስ በኢትዮጵያ ወታደሮች ላይ የሚወርደው የቦምብ ዝናብ ሳያባራ መሸና እነዚያ አርጉሞች ወደ መቀሌ ተመለሱ በትናንሽ ተራራ ጫፎች ላይ የተሰቀሉት የጣሊያን ባንዲራዎች እንደሚጠቁሙን ቀኑን ሙሉ ስንጓዝ የዋልነው ቀደም ብለው በጣሊያኖች እጅ በወደቁ ቀበሌዎች ውስጥ ነበር እንዲያውም ተወሰኑ ጊዜያት ጣሊያኖች በጥርፊያ በሰሩት የጥርፊያ መንገድም ተጉዘናል ምንም እንኳ ጣሊያኖች ዘመኑ ያፈራውን ምርጥ መሳሪያ የታጠቀ በቁጥሩ 2 እጥፍ የሚሆን ጦርና በብረት ለበስ ተሽከርካሪዎች በታንኮች በመድፎችና በአውሮፕላኖች የሚታገዙ ቢሆንም እንዳሰቡት የራስ ካሳን ጦር በተንቤን በብረት አጥር አስሮ በትንትኑን ለማውጣት ሳይቻላቸው ቀርቷል የኢትዮጵያ ጦር ወደ ኋላ ሲያፈገፍግ በትንንሽ ቡድን ተከፋፍሎና ተበታትኖ የራሱን ቀኝ አዝማች ግራ አዝማች ባላምባራስና ሹም ተከትሎ ወደ ዋናው ዓላማው ወደ አሸንጊ ሐይቅ በራሱ ጥረትና ኃላፊነት መድረስ ነው እዚህም ዓላማው ከጣሊያኖች ከሽፍቶችና ከራያዎች ጋር የሞት ሽረት ንቅንቅ ትግል እያደረገ እየወደቀና እየተነሳ ወደ አሸንጊ ሐይቅ ገሰገሰ ወረደ ጠቅላላ ፕሮግራማችን በዚህ ይተናቀቃል። ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ ሳይሰናበተኝ እሸኘው ነበር ምን እንደይታከተኝ አንዶ ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነደደው ፋኖ ከቆጨው እራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ፋኖ 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 እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይችግር የለም ወይ ደምላሽናለሁ ደምላሽናለሁ እ በለው በለው አስኪደው በዋን